Voice of America.
በጎ አድራጎትና ሲቪክ ማህበራት አዋጅ ለሥራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ሥራቸውን የሚያግዙ መሆናቸውን እየተናገሩ ነው። በሰብአዊ መብቶች ላይ የሚሰሩ 5 ድርጅቶች የኢትዮጵያ የመብት ድርጅት ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ።
አወዛጋቢው የ1997 ምርጫ የተወው ጠባሳ ዓመታትን የተሻገረ ከዚያ በኋላ በነበሩት የገዢው ፓርቲ ተግባራት ላይ የሚተንጸባረቀ መሆኑን ተንታኞች፣ ፖለቲከኞችና የገዢው ፓርቲ ተቺዎች ይገልጻሉ። ሚሊዮኖች ተሰልፈው የመረጡበት ዓለም ትኩረቱን የሰጠው ነጭ ጥቁሩ እዚህ ከተሞ የታዘበው ያ ምርጫ ተከትለው ለመጡ ተግባራት መነሻ እንደሆነም ያምናሉ። ከነዚህ ተግባራት መካከለም ምርጫውን ተከትለው የወጡ ህጎች፣ አዋጆችና መመሪያዎችን ይጠቅሳሉ። ያደግ ለዚያ አዋጆች ያወጣው የተፈካከሩትን ለማስቆም የተቃወሙትን ለመቅጣት ከኔ ተቃራኒ በሆነ አቅጣጫ ቆመዋል ያላቸውንም ለመበቀል እንደሆነም በተለይ ተቃዋሚዎች በተረጋጋሚ ሲገልጹ ቆይተዋል። በርካታ የፖለቲካ ተንታኞች እንደሚያምኑት በተረጋጋሚ እንደገለጹት እንደጻፉትም ምርጫውን ተከትለው በነበሩት አመታት መብቶች ተገድበዋል። ገዢው ፓርቲ ያደግ ይሄንን ያደረገው ተቃዋሚ ፓርቲዎችና የሰባይ መብት ተቋማት አፋኝ ሲሉ የሚጠሯቸውን እነዚያን አዋጆች በማውጣት ጭምር እንደሆነም የተንታኞቹ እምነት ነው። ከነዚህ አንዱ የሆነው የበጎ አድራጎት ድርጅቶችና ማህበራት አዋጅ ለምሳሌ በሰባይ መብት ላይ የሚሰሩ ድርጅቶችን ሙሉ በሙሉ ሊባል በሚችል ሁኔታ አስቆሟል። የሰባይ መብቶች ጉባኤ ሰመጉ ለምሳሌ በዚህ አዋጅ ምክንያት 80% አቅሙን አጥቷል። ተጠባባቂ ዳይሬክተሩ አቶ ቢኒያም አባተ ይሄንኑን የሚያብራሩት
ለፍ 10 ዓመታት የሰላም ምርት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመቶ ዝቅተኛ ደረጃ ላይ እንዲገኙ የነበሩ ነው። ከአዋጁ መውጣት በፊት ከ100 በላይ መብት ላይ የሚሰሩ ድርጅቶች ነበሩ። አሁን 5 የማይሞሉ ናቸው። ስለዚህ ይሄ ያለው የድርጅቶቹ ቁጥር ማነስ ራሱ በተግባራቸው ላይ የራሱን አስተዋጽኦ ያሳርፋል። ከዛ ወደ ሰመጉ ስንመጣ ሰመጉ ከአዋጁ መውጣት በፊት 13 አካባቢ ቢሮዎች በተለያዩ የሀገሪቱ ክልሎች የነበሩት ትልቅ ድርጅት ነው። አዋጁ ከወጣ በኋላ ግን እነዛን ቢሮዎች ለመዝጋት ተገድዷል። 80% አቅሙን አጥቷል፣ ሰራተኞችን ቀንሷል። ይህ
ስንት ቢሮ የተዘጋ ስንት ቀሩት?
በወቅቱ ከአዋጁ በኋላ ከ13 ነበሩ ከአዋጁ በፊት። ነገር ግን የአዋጁ መውጣት በኋላ የነበረው 3 ቢሮዎች ብቻ ነበሩ። ሌሎችን 10ዎቹን ዘግተናል። 80% በላይ ሰራተኞቻችንን ለማስተናበት ተገደናል። ስለዚህ አይነት ጫናዎች ቢሮክራሲዎች የሚያመጡትን ጫናዎች ተመጉን ለጥቂት አመታት በነበረበት የስራ ብቃት እንዳይቀጥል አድርጎታል።
ከ400 በላይ መንግስታዊ ያልሆኑ ድርጅቶችን በአባልነት ያቀፈው የክርስቲያን የበጎ አድራጎት ድርጅቶችና ማህበራት ህብረት የአርዴ ዳይሬክተር ዶክተር መሸሻሽ ዋረጋ እንዳሉትም አዋጁ አባሎቻቸው በመብት ላይ እንዳይሰሩ እንቅፋት ሆኗል።
አባል ድርጅቶቹ በመብት ጉዳዮች ላይ እንዳተኩሩ የልማት ስራና የመብት ስራዎችን አዳብለው አመጋግበው እንዳይሰሩ ከፍተኛ እንቅፋት ፈጥሮባቸዋል። ከአባላት ስብጥሮቻችን አንጻር ስንመለከት ደግሞ ሲሲአርዴ ቀድሞ ሁሉንም ማለትም ሀገር በቀሎቹንም እንዲሁም ኢንተርናሽናል ድርጅቶቹን ይዞ ሲሰራ ነበር። በአሁኑ ሰዓት ግን በተጣለው ገደብ ምክንያት ከአገር በቀሎች ውስጥ ከ10% በላይ የሚሆነውን ከሀገራቸው የሚያመነጩትን ተለምዶ አገር በቀል ድርጅቶች የሚባሉት በእኛ ውስጥ እንዳይታቀፉ ክልከላ ተደርጓል።
እንግዲህ ይህ አዋጅ በጣም ከፍተኛ ተቃውሞ ሲቀርብበት የቆየ አዋጅ ነው። ገና ከጅምሩ ጀምሮ በራሳቸው በበጎ አድራጎትና ማህበራት፣ በተለያዩ ዓለም አቀፍ ድርጅቶች፣ በሰብአዊ መብት ተቋማት ለምን አወጣው የኢትዮጵያ መንግስት ያንን አዋጅ? በርሶምለት ይሄን ያህል ጊዜ መቆየት ነበረበት ወይ? በዚህ እየተገበረ
መንግስት አዋጁን ያወጣበትን መንገድ መመለስ ያለበት ራሱ መንግስት ነው። ነገር ግን በአዋጁ መቅድም ላይ የተቀመጡ በዛሬው ውይይታችን ላይ አጥኚ ቡድን መነሻ አድርጎ ያቀረባቸው ነገሮች አሉ። አንደኛ ዜጎች ተደራጅተው መብታቸውን ኤክሰርሳይዝ እንዲያደርጉ ለማስቻል ነው። ሁለተኛ የመንግስት ያልሆኑ ድርጅቶች በልማት ውስጥ ማህበራዊ ትራንስፎርሜሽን ውስጥ ያላቸው ተሳትፎ ከፍ እንዲል ለማድረግ ያንንም ለማጠናከር እንግዲህ ዲክሌር የተደረጉት በይፋ የሚታወቁ ምክንያቶች እነዚህ ናቸው። ከዛ ውጪ እንግዲህ ፖለቲካ ምክንያቶች ሊኖራቸው ይችላል። ያንን እንግዲህ መንግስት ነው ከኔ በለጠ ለመናገር የሚችለው።
አዋጁ በወጣበት ወቅት የፓርላማ አባል ነበርኩ የሚሉት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳ ግን የበጎ አድራጎት ድርጅቶችና ማህበራት እንደዚሁም የጸረ ሽብር አዋጅ የወጡበት ምክንያት ግልጽ ነው ይላሉ።
ያው እንደምታወቀው ጸረ ሽብር አዋጅና የበጎ አድራጎት ድርጅት አዋጆች ከዛሬ 10 ዓመት በፊት በመጠነሰሱበት ጊዜ ከ1997 ተመተብረት የምርጫ ውጤት በኋላ ነው። ምን ማለት ነው? አንደኛ እዚህ አዋጆች ሲጠነሰሱ ሲታሰቡ ችግር ለመፍታት ህዝብን ለማስተባበር አገርን ወደፊት ለመውሰድ ሳይሆን ገዢው ቡድን ገዢው ፓርቲ ስልጣን ላለማጣት ህዝቡ ተደራጅቶ ከስልጣን እንዳይወርደው በተንኮል ተጠንስሶ በተንኮል ይወጣ ነው። ይሄን በመሆኑ አጋጣሚ ምክር ቤት ፓርላማ ውስጥ ነበርኩና ህዝቦች በሙሉ ሲጮሁበት ሁለቱም አዋጆች አገርን ለማጥፋት ዜጎቹን ለመጉዳት የህግ በላይነትን ለመደምሰስ ለማጥፋት ሰብአዊነትን መተባበርን ለማጥፋት ከጥቂት ከዛ ከገዢ ፓርቲ በቀር ሌሎች ዜጎችን በሙሉ ከህግ በላይነት ከሰብአዊነት ከመረዳዳት ያስወገደ በመሆኑ ሲጮሁበት የነበረው ነው። በሌላ በኩል ደግሞ ህግ ሲወጣ ነባሩን ችግር ለመፍታት የቆየውን ችግር ፈትሾ ለመፍታት አሁን ያለውን ሁኔታ በደንብ ተረድቶ ቀጣውን ረጂም ጊዜ እንዲያስገድ ነው። ይሄ ህግ ግን ሲወጣ አገርን ለመገደም ነው፣ ህግ በላይነትን ለማጥፋት ነው። ህገ መንግስትን በተጻረረ በመሆኑ መጠን ህጎች ሲወጡ ጁሪስፕሩደንስ የሚባል ህግ ብስና ወጣጣ ለአንድ ጊዜም ብሎ ከበደ ገመዳን ለመጉዳት ለመጥቀም አይወጣም። እነዚህ ህጎች ግን ሲወጡ ፐርፐዝሊ በኢትዮጵያ ውስጥ የህግ በላይነትን ለማጥፋት በኢትዮጵያ ውስጥ ሰብአዊ ዲሞክራሲያዊ መብቶችን የሚያስከብሩ ኃይሎችን በማጥፋት እንደኔ ማሰብ እንደኔ መናገር እንደኔ መስራት ከዚህ ውጪ የሰው ትንፋሽ የሰው አስተሳሰብ ለማጥፋት በመሆኑ ድብ እንዳልኩት ሁለቱም አዋጆች በጎ አድራጎት ድርጅቶችም ሚሊዮኖችን ወደ ድህነት ከቷል። ሚሊዮኖች አሁን የቄሮ ፋኖ ዘርማ የመሳሰሉ ነገር በመሆኑ እኮ ስራ በማጣት ብቻ ሰው ማርትን በመገደም የጽብር ህግ ደግሞ የጸረ ሽብር ህግ የሚባለው የቀይ ሽብር ህግ አካል ለውም ቀጣይ
የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆች መመሪያዎችና ተቋማት እንደሚታገዝ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይገልጽ ቆይቷል። በዚህም መሰረት የህዝብ ሮሮ የሚሰማባቸውን የበጎ አድራጎትና ማህበራት የጸረ ሽብርና ሌሎች አዋጆችን መመርመር ጀምሯል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሐሳብ እንዲያቀርብ በፌደራል ጠቅላይ ዋና አቃቢ ህግ የተቋቋመው ምክር ቤትም በሳምንቱ መጨረሻ የመጀመሪያ ሪፖርቱን አቅርቧል። ምክር ቤቱ በስሩ ንዑስ ኮሚቴዎች ያሉት ሲሆን ከነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴዎች ናቸው በሳምንቱ መጨረሻ የመጀመሪያ ምልከታና ምክር ሐሳብ ሪፖርት ያቀረቡት። የበጎ አድራጎት ድርጅቶችና ማህበራት የህግ ማዕቀፍ ምልከታና ምክር ሐሳብ በሚል ርዕስ የጥናት ቡድኑን ሐሳብ ያቀረቡት የኮሚቴው ሰብሳቢ አቶ ደበበ ኃይለ ገብርኤል ናቸው። የቀረበው ጽሁፍ ወደ ሌላ ረቂቅ አዋጅ የሚወስድ መንደርደሪያ እንደሆነ ለአሜሪካ ድምጽ አብራርተዋል።
አመላካች ነው። ረቂቁ ሊይዛቸው የሚገቡ ነገሮችን አሁን የሚመጣው ህግ ምን ምን ነገሮችን ይይዛል የሚለውን ያንን ለማድረግ ነው። ዋና ዋና የሚባሉ ነገሮችን ለማሳየትና በውይይት ለማዳበር ነው።
ሙሉ በሙሉ ነው የሚተካው አዋጁ ወይስ ይሻሻላል? ምንድነው በእናንተ እስካሁን የደረሳችሁበት?
አዋጁ ሙሉ ለሙሉ ነው የሚተካው። ምክንያቱም እንግዲህ አሜንድመንት ወይ ደግሞ ማሻሻያ የተወሰኑ አንቀጾች ብቻ ሲሆኑ ነው ችግሩ። ይሄ ግን መዋቅራዊ የሆነ ችግር ያለበት አዋጅ ነው። አንድ ቦታ ጋር ብቻ ተስተካክሎ የሚቆም አይደለም። ስለዚህ አዋጁ ሙሉ ለሙሉ ነው የሚስተካከለው።
የምክር ቤቱን አቋም ነው እየነገሩኛለሁ። የመንግስትም ይሄን አቅጣጫ ነው የተከተለ ያለው።
ይሄ እንግዲህ የምክር ቤቱ ነው፣ እኛ የማማከር ነው። ይሄንን ለመንግስት እናቀርባለን። መለወጥ አለበት ነው የምንለው። የተሰጠንም የስራ መመሪያ ለሀገር ይበጃል፣ በተለይም ደግሞ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር ያስችላል፣ በህገ መንግስቱ የተረጋገጡ ሰብአዊ መብቶችን ለማስጠበቅ ይረዳል የሚባል መስፈርቱን ያሟላ በተለይ ዓለም አቀፍ መስፈርቶችን ያሟላ ህግ እንዲሆን ነው የሚታሰበው። ስለዚህ በዛ መሰረት ነው እየሰራን ያለ ነው።
በጣም አሳሪ ነበር የሚሉ አባባሎች ተጠቀማቸዋል ቅድም ሲታቀርቡ ጽሁፉንና ምንድነው በዋነኛነት አሳሪ? የትኛዎቹ የአዋጁ ክፍሎች ናቸው የበለጠ አሳሪ ያደረጉት ድርጅቶችንም ያቀጨጩት?
አንደኛው የገንዘብ ምንጭን መሰረት በማድረግ በዚህ ስራ ላይ መሳተፍ ትችላላችሁ አትችሉም የሚል ክልከላ አለው። የኛ ህገ መንግስት አንቀጽ 31 ላይ በግልጽ የተቀመጠው ማንኛውም ሰው ለማንኛውም ህጋዊ ዓላማ የመደራጀት መብት አለው፣ ህጋዊ ዓላማ። አሁን ግን ይሄ አዋጅ የሚያደርገው ምንድነው? ከውጪ ገንዘብ ከተቀበልክ ለምሳሌ በሰብአዊ መብት ስራዎች ላይ፣ በጾታ እኩልነት፣ በፍትህ ስርዓት ማሻሻያ፣ በአካል ጉዳተኞች፣ በግጭት አፈታት ስራዎች ላይ መሳተፍ አትችሉም ይላል።
ከ10% በላይ ከተቀበሉ
ከውጪ ከተቀበሉ። ይሄ እንግዲህ ምንድነው ተጨባጭ ሁኔታ የታወቀ ነው። በአንድ በኩል ለምሳሌ 90% የሚሆነው ከሀገር ውስጥ አሰባስቡ ይላል። ነገር ግን እንደገና ደግሞ መመሪያ ወጥቶ በመመሪያ ይሄ ተገድቦ ቁጭ ቁጭ ብሏል። ለካገር ውስጥ ማስተባበር አይችሉ የተለያዩ ገደቦች አሉ የተቀመጡ። ለምሳሌ ካገር ውስጥ ገንዘብ ለማስተባበር አንዱ በግልጽ የሚለው ምንድነው? አማራጭ ካጣ ይላል አንደኛው እንት ሲጀምር። ሁለተኛው ነገር ደግሞ ምንድነው? የምትሰማሩበት የስራ መስክ ከአላማችሁ ጋራ ተመሳሳይ የሆነ ይላል። ለምሳሌ ሰባይ መብት ላይ የሚሰራ ድርጅት ምን አይነት የገቢ ማስገኛ ስራ ውስጥ መሳተፍ ይችላል? ምንም ሊነግድ እና ትርፍ ሊያገኝበት የሚችል የስራ መስክ አይኖረውም። ስለዚህ ካገር ውስጥ እንደሚቻል ያስቀምጣል። ከውጪ መውሰድ አትችሉም ይላል። ነገር ግን ያገር ውስጥን መልሶ ይገድበዋል። በተዘዋዋሪ ያለ ያለው በቃ መስራት አትችሉም ነው የሚለው። ስለዚህ አንዱ ይሄ ነው ትልቁ እንትን። ሁለተኛው ፍትህ ማግኘት መብት ነው። ፍትህ ማግኘት ከውጪ ገንዘብ ከተቀበልክ ፍትህ ማግኘት መብት የለህም። አንዱ ይሄ ነው። እንደውም ኢትዮጵያኖችን ራሳቸው ከውጪ ገንዘብ በመቀበላቸው ብቻ ኢትዮጵያዊ መባላቸው ቀርቶ የኢትዮጵያ ነዋሪዎች በሚል ያስቀምጣቸዋል። የኢትዮጵያ ነዋሪ ማለት እንግዲህ በህግ ቋንቋ የውጭ ዜግነት ያለው ሰው ሆኖ በኢትዮጵያ ውስጥ 180 ቀና ከዛ በላይ በእኛ ፍትሐብሔር ህግ መሰረት ማለት ነው የተቀመጠ ማለት ነው እንጂ ኢትዮጵያዊ አይደለም። እና ኢቭን ከውጭ ገንዘብ በመቀበላቸው ኢትዮጵያዊ ዜግነታቸውንም ይነፍጋል። እና በርካታ ገዳቢ አንቀጾች በውስጡ አሉት።
በጥልቀት እንዲጠኑና ምክረ ሐሳብ እንዲቀርብባቸው በመንግስት የተለዩ ተዋጆች የበጎ አድራጎትና የጸረ ሽብርን ጨምሮ 5 መሆናቸውን አቶ ደበበ አስረድተዋል። በመቀጠልም ከህዝቡ ጋር ውይይት እንደሚደረግና ፓርላማው ከክረምት ረፍት ሲመለስ የማሻሻያ ህጎች ወይም አዳዲስ ህጎች ሊወጡ እንደሚችሉ ማመልክተዋል። የጸረ ሽብር ህጉን አስመልክቶ የቀረበውን ምክረ ሐሳብና የተደረገውን ውይይት በቀጣይ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።